ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19፣ በ25 እና በ31 ሜትር ባንዶች እንዲሁም ኢትዮሳት ቪኦኤ 24 ላይ የሚተላለፈው ፕሮግራም አሁን ጀመረ። ከዋሽንግተን ዲሲ የአክብሮት ሰላምታችን ይድረሳችሁ። የዕለተ ቅዳሜ የካቲት 18 ምሽት ፕሮግራማችንን ይዘንላችሁ ቀርበናል። ከአሁን 3 ሰዓት እስከ 4 ሰዓት የሚዘልቀውን ፕሮግራማችንን ይዤ በመስተንግዶ አብሬያችሁ የማመሸው ቆንጂት ታዬ ነኝ። ዝግጅቶቻችንን ለማስተዋወቅ
ፒዛ ይሆናል፣ ኩኪ ይሆናል፣ ፓንኬክ ይሆናል፣ ዩ ኔም ኢት ኤኒቲንግ ከስንዴ የሚሰራውን ነገር
ከጤፍ ይቻላል፣
በጤፍ መስራት ይቻላል።
ከአሜሪካ ነዋሪው የጤፍ ገበሬ ከአቶ ተስፋ ድራር ጋር የተደረገ ቆይታ አንዱ ዝግጅታችን ይሆናል። የሙስሊም ኢትዮጵያውያንን የህፃናት ተማሪ ቤት ተሞክሮ ከሰነደው አዲስ መጽሐፍ አሽር ቤት ደራሲ ጋር የተደረገ ውይይትም አለን። ከኢትዮጵያ ቱሪስት አስጎብኚዎች ማህበር ፕሬዝዳንት ጋርም ቆይታ አድርገናል። ከሁሉም የሚቀድመው ግን የዓለም ዜና ነው። አብራችሁን እንድታመሹ በአክብሮት እንጋብዛለን። መልካም ምሽት።
ጤና ይስጥልኝ ክብራትና ክብራን፣ እንደምን አመሻችሁ። ከቅዳሜ ምሽት የዓለም ዜና ጋር እንግዶልኝ ነኝ። በሰሜን ምስራቅ ኬንያ በአልሸባብ ሳይፈጸም አይቀርም በተባለ በፖሊስ መኪና ላይ በተከፈተ ጥቃት 2 ፖሊሶች ሲገደሉ 3 ሌሎች ደግሞ መቁሰላቸውን የጸጥታ ባለስልጣናት አስታውቀዋል። ዳዳብ በተሰኘ የስደተኞች መጠለያ አቅራቢያ በተቀበረ ፈንጂ ላይ ተሽከርካሪው ሲወጣ አደጋው መድረሱ ታውቋል። የአካባቢው የጸጥታ ባለስልጣናት ለቪኦኤ አስተያየት ባይሰጡም አንድ የፓርላማ አባል ግን መንግስት አልሻባብን ለመከላከል የሚጠቀምበትን ዘዴ እንዲቀይር ጠይቀዋል። ባለፈው ሳምንትም በተመሳሳይ መንገድ የድንበር ጠባቂ ፖሊሶች መኪና የተቀበረ ፈንጂ ሲረግጥ 3 ፖሊሶች ሕይወታቸውን አጥተዋል። ላስ አኖድ በተባለው የሶማሊላንድ ሪፐብሊክ ውጊያው እየጋመ መምጣቱንና ባለፉት 3 ሳምንታት ከ100 በላይ ሰዎች ሕይወታቸውን እንዳጡ ከሕክምና ሰጪዎች የተገኘው መረጃ ያመለክታል። ከ30 ዓመታት በፊት ከሶማሊያ ተገንጥላ ራሷን በምታስተዳድረው ሶማሊላንድ ያሉ ሚሊሻዎች 3 ክልሎችን ገንጥለው ወደ ሶማሊያ መልሰው ለመቀላቀል በመዋጋት ላይ ናቸው። ተደጋግሞ የተደረገው የተኩስ ማቆም ጥሪ ሰሚ አላገኘም። የሶማሊላንድ ሰራዊት ከሚሊሻዎቹ ጋር ላለፉት 3 ሳምንታት ውጊያ ሲያካሄድ ቆይቷል። ላስ አኖድ፣ ሳናግ እና ካይን የተባሉት ክልሎች ከሶማሊላንድ ተገንጥለው ወደ ሶማሊያ መልሰው ለመቀላቀል እየተዋጉ መሆኑን የቪኦኤ አህመድ መሐመድ ዘገባ ያመለክታል። በውጊያው 105 ሰዎች ሲሞቱ 602 ደግሞ መቁሰላቸውን የአካባቢው ባለስልጣናት አስታውቀዋል። በድርቅ ሳቢያ ቀድሞውንም ችግር ላይ ባለው አካባቢ ጦርነት መታከሉ እጅግ አሳሳቢ ነው ሲሉ የረድኤት ድርጅቶች በመናገር ላይ ናቸው። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። በቦኮ ሐራም ቁጥጥር ስር በነበሩትና በካሜሩንና ኒጀር በሚገኙ በርካታ አካባቢዎች የሚኖሩ በሚሊዮን የሚቆጠሩ ሰዎች በረሃብ በጎርፍና በሰደድ እሳት እየተንገላቱ እንደሆኑ የሁለቱ አገሮች ባለሥልጣናት በመናገር ላይ ናቸው። የእርሻ መሬታቸው በጎርፍና በሰደድ እሳት የወደመባቸው በሚሊዮን የሚቆጠሩ ሰዎች የነፍስ አድን እርዳታ እንደሚያስፈልጋቸው ባለሥልጣናቱ ተናግረዋል። ግጭትን በመሸሽ ቀያቸውን ለቀው የነበሩ አሁን በመመለስ ላይ በመሆናቸው መልሶ ለማስፈርና ኑሯቸውን እንደገና ለማስጀመር እርዳታ ይሻሉ ተብሏል። በአካባቢው የሚንቀሳቀሰው ቦኮ ሐራም ለ36,000 ሰዎች ሞት ተጠያቂ ሲሆን 3 ሚሊዮን የሚሆኑት ደግሞ መኖሪያቸውን ጥለው ለመፈናቀል ተገደዋል ሲል የተባበሩት መንግስታት ድርጅት አስታውቋል። የተመድ የሰብአዊ ጉዳዮች ማስተባበሪያ ቢሮ እንደሚለው በምዕራብ ማዕከላዊ አፍሪካ በሚሊዮን የሚቆጠሩ ሰዎች አስቸኳይ ድጋፍ ያስፈልጋቸዋል። ከፍተኛ የሆነ የገንዘብ እጥረት እንደገጠመው የሚያወሳው የሰብአዊ ጉዳዮች ማስተባበሪያ ቢሮ 7.4 ሚሊዮን የሚሆኑ ተረጂዎችን ለመታደግ 2.53 ሚሊዮን ዶላር እንደሚያስፈልገው አስታውቋል። በመጨረሻም አድማጮች፣ ናይጄሪያውያን ፕሬዝዳንታቸውን ለመምረጥ ዛሬ ድምፅ ሲሰጡ ውለዋል። በምርጫው 3 ተፎካካሪዎች ስልጣኑን ለመያዝ ተቀራራቢ ፉክክር በማድረግ ላይ ናቸው። በአንዳንድ የምርጫ ጣቢያዎች መዘግየትና ቴክኒካዊ ችግር ይታያል በማለት ድምፅ ሰጪዎች ቅሬታቸውን እያሰሙ እንደሆነ የኤፍፒ ዘገባ አመልክቷል። ለድምጽ ሰጪዎች ሊሰራጭ ነበር ያለውን ግማሽ ሚሊዮን ዶላር ከአንድ ተቃዋሚ ፓርቲ የምክር ቤት አባል ላይ መያዙን ፖሊስ ትናንት አስታውቋል። ቺኒየሬ ኢጉዌ ከተባሉ የምክር ቤት አባል ቦርሳ ውስጥ 498,100 ዶላርና ገንዘቡ የሚሰራጭበትን ዝርዝር የያዘ ሰነድ መያዙን ያስታወቀው ፖሊስ ከአንድ ሌላ ተጠርጣሪ ደግሞ 70,300 ዶላር የሚገመት በአገሪቱ መገበያያ ገንዘብ ናያራ መያዙን አስታውቋል። ይህም ገንዘብ ድምጽ ለመግዣ እንደሚውል ተጠርጥሯል ሲል ፖሊስ ይገልጻል። 90 ሚሊዮን የሚሆኑ ድምጽ ሰጪዎች ባሏት ናይጄሪያ አዲሱ ፕሬዝዳንት አገሪቱን ከተባባሰው የጸጥታ ችግር፣ የኢኮኖሚ ቀውስና ድህነት እንዲታደግላቸው ዜጎቹ ይሻሉ። ናይጄሪያ ከወታደራዊ አገዛዝ ነጻ ከሆነችበት እንደ አውሮፓውያን አቆጣጠር 1999 ወዲህ ከሁለት ተፎካካሪ ፓርቲዎች ውጪ ለመጀመሪያ ጊዜ ተሰሚነት ያለው ሶስተኛ እጩ ብቅ ብሏል። የሰራተኛ ፓርቲው ተወካይ የሆኑት የ61 ዓመቱ ፒተር ኦቢ በወጣቶች ዘንድ ተሰሚነትን አግኝተዋል። የተሰናባቹ ፕሬዝዳንት ሙሐመዱ ቡሃሪ ፓርቲ የሆነው ኦል ፕሮግሬሲቭ ኮንግረስና ተቀናቃኙ ህዝባዊ ዲሞክራሲያዊ ፓርቲ የናይጄሪያን ፖለቲካ በበላይነት ተቆጣጥረውት ከርመዋል። ፒተር ኦቢ ከሁለቱ ፓርቲ ተወካዮች ጋር ከፍተኛ ፉክክር እንደሚያደርጉ ይጠበቃል። አድማጮች፣ ለምሽቱ ያስኩት ዜና በዚሁ ተጠቃሏል። ከቀሪ ዝግጅቶቻችን ጋር አብራችሁ ይቆዩ። መልካም ምሽት።
የዓለም ዜናዎቹን አደመጥን። የቅዳሜ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። ዝግጅታችንን ከአጭር ሞገድ መስመሮች በተጨማሪ በዌብሳይታችን amharic.voanews.com ላይ ማድመጥ ትችላላችሁ። አብራችሁን ቆዩ። በአሜሪካ በርካታ ግዛቶች ውስጥ የጤፍ ምርት የሚያመርቱ ገበሬ ናቸው። አቶ ተስፋ ድራር ይባላሉ። ኢትዮጵያ ውስጥ ተመርቶ የሚመጣ ጤፍ እና በየቀኑ ወደ ዋሽንግተን ዲሲ እና ወደ አንድ የዩናይትድ ስቴትስ ከተሞች የሚላክ እንጀራ የሚመገበውን ኢትዮጵያዊና ኤርትራዊ ብቻ ሳይሆን ሰፊውን የአሜሪካ ማህበረሰብ የምርታቸው ደንበኛ በማድረግ ላይ ያሉ ገበሬ ናቸው። ጤፍ በተፈጥሮ በያዛቸው ንጥረ ነገሮቹ ሳቢያ ለጤና ተስማሚነቱን ብለው እየተላመዱት ያሉትን አሜሪካውያን ከመመገብ አልፎ ጤፍ የዩናይትድ ስቴትስ መንግስት ወደ ኢትዮጵያ የሚልከው በእርዳታ የሚላክ እህል እንዲተካም ጥረት ይዘዋል። አሉላ ከበደ አቶ ተስፋን ወደ ቢሮአችን ጋብዞ አወያይቷቸዋል። የቃለ ምልልሱ የመጀመሪያ ክፍል ይሆናል ቀጥሎ የሚቀርበው።
አቶ ተስፋ ድራር፣ በቅድሚያ እንኳን ወደ ስቱዲያችን በቃሉ።
አመሰግናለሁ።
ወዲህ ወደ ዩናይትድ ስቴትስ ከመጡ ረጅም ዓመታት አድርገዋል። ለበርካታ ዓመታትም በግብርና ስራ ላይ ተሰማርተው ጤፍን በአሜሪካ ሀገር እያመረቱ ነው። ጤፍን በአሜሪካ ማሰብ በራሱ እንጀራው እንደው የየቀን ምግባችን የሆነውን ያህል የሚታሰብ አይመስልም፣ በተለይ ሩቅ ላለውና። እስኪ ወደ መጀመሪያው እንሂድ። ከዚህ ቀደም የእርሶን ታሪክ ላልሰሙ ሰዎች ይሄ ሁሉ እንዴት ጀመረ?
አዎ፣ እኔ ወደዚህ ሀገር አሜሪካን ሀገር በ1981 በፈረንጅ አቆጣጠር ነው የመጣሁኝ እና በዛን ጊዜ እንጀራ ስንበላ በሰልፍ ራይዚንግ እንደዚህ በፊኖ
በዱቄት ከስንዴ በሚሰራ ዱቄት
የሚሰራ ሰልፍ ራይዚንግ ለጤና ጥሩ ያልሆነ ነገር እዛ በዛ ነው ሰው የሚበላ የነበረው እና አንድ ጊዜ በ1982 ከአገር ቤት አገልግል መጣልኝ በጤፍ የተሰራ
እንጀራ
100% ከዛ በኋላ እንዲያውም ወደዚህ አሜሪካን ለመድረስ 5 ቀን ነው የፈጀበት። ትንሽ አግቶ ነበር ወዝ ለኛ ሌላ ነገር
ብርቅ ነበር
እና ጓደኞችን ጠርተን ቀበልተን ጓደኞቼ ለአመት ሙሉ ሲናገሩበት ነበር ጤፍ በልተው አያውቁም፣ ስንት አመት እዚህ መጥተው ጤፍ የሚባል በልተው አያውቁም። በዛን ጊዜ መናገሪያ ሆነ ይሄ ነገር። ጓደኞቼ ጤፍ በልተን እኔ ትዝ አለኝ አገር ቤት እኔ ቤተሰቦቼ ጤፍ አምራቾች ነን፣ ገበሬዎች
ናቸው ወላጆቼ።
አዎ፣ ወላጆቼ እኔ ከኤርትራ አላ ጋዴን የሚባል እዛ ነው የተወለድኩ፣ የእርሻ ቦታ ነው።
ጤፍ ይበቅላል እዛ?
አዎ፣ በኢሪጌሽን አድርገን
በመስኖ
አድርገን ወይንም ደግሞ ያለ መስኖ እኛ ሞተር ስለነበርን በሞተር እናፈጥራለን ሌሎች ደግሞ እንትን እዛ እንዳለ እዛ ዓለም ይባል ቦታው የርሻ ቦታ ነው እዛ ስለምናመርተው ከቤተሰቦች ጋር የተወሰነ አንድ 20 ፓውንድ ወይንም ደግሞ 10 ኪሎ ከአገር ቤት አስመጣው ማለት ነው በዛን ጊዜ ተማሪ ነበርኩኝ እኔ ዩኒቨርሲቲ ኦፍ ሚኒሶታ በዛ በመማርበት ቦታ መሬት በነጻ ሰጥቶኝ አንድ ግማሽ ሄክታር ይሁን እና በእጄ ዘራሁት በእጄ አጨድኩት በእጄ መውቀጥኩት ከዛ በኋላ አንድ 200 ፓውንድ ሆነልኝ ማለት ነው ከዛ እኔ ገና ተማሪ ነኝ እንደውም ብር የለኝም ከዛ ለተለያዩ ዩኒቨርሲቲ ሰጥቷቸው እንዲመራመሩበት ማለት ነው so last 10 አመታት ይሆን just እንትን እናደርግ ነበር experiment ለአምርተን ለከፍን ሰጣለን ገና አስተዋል በለው ግን ቀስ በቀስ
ለብቀሉን ራሱን የሚችልበትን ሁኔታ ያረጋግጣችሁ የሚገኘውን ፍሬም ለሙከራ እንደዛ ታደርጉ ነበር
አዎ በየትኛው ቦታ ነው የሚስማማው እኔ ገና ነው እዛ ሆን ሚኒሶታ ላይ እዛ ነው ማይ ቤዝ እዛ ላይ መሬቱ ለጥሩ ነው ጥሩ ይበቅላል ግን ኃይለኛ ዝናብና በረዶ ይጥላል በሚታጨበት ጊዜ እና አሁን ወደ ሌላ ስቴት ወደ አይዳሆ ወደ ነብራስካ ወደ ካሊፎርኒያ ወደ ቴክሳስ ተልኮ ስለነበር ዌስተርን ዩናይትድ ስቴትስ ዘዚህ ካሊፎርኒያ እና ነቫዳ መሬቱ ተራራዎች ናቸው ደረቅ ነው ደግሞ ብዙ ዝናብ አይዘንብም ኢሪጌሽን ተጠቅመን አሁን በነቫዳ የደንበኛ
በረሃ ነው እንግዲህ አሁን የሚነግሩን ቦታ ለማያውቀው ሰው
አዎ በረሃ ነው ነቫዳ ዴዘርት ነው እንጂም ብዙ መሬት የለም ለእርሻ ቢሆን ግን አሁን የኔ እርሻ በኖርዝ በአይዳሆ ድንበር ያሉ ሰፈሮች እዛ በኢሪጌሽን ነው
በመስኖ
150 ሜትር ወደ ውስጥ ቆፍረን ውሃ እናወጣለንና በጣም ተስማምቶታል
እያስፋፉት ነው እንግዲህ እንደሚነግሩን የጀመሩት ሚኒሶታ የሚባለው የመካከለኛው ምዕራብ ዩናይትድ ስቴትስ ግዛት ጀመሩ እንዲያውም በጣም ለሚሆን አፈርም ቢኖረው በእርሻ በሚሰበሰብበት ጊዜ በመኸር ወቅት አስቸጋሪ በመሆኑ ለዛ የሚስማማ በመስኖ መስራት ስለሚቻል ደረቃማ አካባቢዎችን ጨምሮ መርጠው አሁን ብዙ ግዛቶች ውስጥ እያስፋፉት ነው ምን ያህል መሬት ያካልላል አሁን እርሶ የሚያለሙት ቦታ ጤፍ ዘርተው የሚያበቅሉበት
አሁን አንድ 6000 ኤከር ለ 3000 ሄክታር ይሆናል በስድስት ስቴት አመርታለሁ በነቫዳ ካሊፎርኒያ ኦሪገን ስቴት ኦፍ ዋሽንግተን ቴክሳስ ኤንድ ሳውዝ ዳኮታ እና አሁን ደግሞ ሞር
የጨመረው ፍላጎት
ነው ወጣሰው አሁን ከዚያ ሀገር ቆንጆ ጤፍ ነው የሚመረተው እና አሁን ሰው ለምዶታል 20 አመት ሰው የአሜሪካን ሀገር ጤፍ ማያውቅም ነበር አሁን ግን የአሜሪካን ሀገር እንዲያውም ይመረጣል ከውጭ ከሚመጣው
እስኪ ለአድማጮች ለተመልካቾቻችን በተለይም ደግሞ ሩቅ ላሉት በኢትዮጵያና እርሶ የተወለዱበት ሀገር ኤርትራም ጭምር አማርኛ አድማጮች ተመልካቾች ይከታተሉት ይሆናል ባለም ዙሪያ ያሉ አድማጮችና ተመልካቾቻችንም እንዲረዱት የጤፍ ምርት ቀደም ብሎ እንደገለጹት በ82 በአውሮፓውያን የዘመን አቆጣጠር የዛሬ 40 አመት ስለ ኢትዮጵያውያኑ ነበር ያስ ወይ ነበረው ኢትዮጵያውያን እንጀራ ይናፍቃቸዋል ግን የሚሰራው ከስንዴ የሚሰራ እንጀራ ነው ለጤናም ተስማሚ አይደለም እንጀራም አይመስልም አሁን ከኢትዮጵያ በሚመጣው ነው ይበልጡን ኢትዮጵያውያን የሚመገቡት ነገር ግን እርሶ ለኢትዮጵያውያኑ ብቻ ሳይሆን አሜሪካውያንም ማህበረሰብ ጤፍን እየለመደውና እየወደደው ነው እንጀራ ሊጋግሩ ግን አይደለምና ምንድነው ሰርተው የሚበሉት እንዴትስ ነው ገበያው ምን ይመስላል እንዴት ነው የእርሶን ምርት የሚያገኙ sketch out እና ሞሱ ነው
አዎ ጤፍ በጣም እኔ ስለ ጤፍ ተናግሬ
ማቆም አልችልም
ግን it's superfood ተብሎ ተጠርቷል አሁን ሱፐር በአማርኛ
በተመረጠና ልዩ የተፈጥሮ ይዘት ያለው የምግብ አይነት ውስጥ ገብቷል።
አዎ እና እንትን የለውም ግሉተን የሚባል ነገር ሰብስተንስ የለውም።
ስንዴ ውስጥ የሚገኝ ጎጂ የሆነ
ስንዴ ውስጥ የሚገኝ ግሉተን ማለት ያው ከግሉ የመጣ ስም ነው። ምክንያቱም ስንዴ ከስንዴ አሁን ፒሳ ምናምን ሲሰሩ አሁን እህል ግሉተን የለውና የሌለውን ለማወቅ ከፈለክ በስንዴ ፒሳ ሲሰሩ በቃ ይጥሉታል ኤር ላይ እንደፈለጉት
ይስቡታል።
በስንት በጤፍ እንደዛ ማድረግ አይቻልም ምክንያቱም ይህ ግሉተን ስለሌለ
የሚሳብ አይነት ተፈጥሮ ያለው የሚሳብ
ነገር የለውም። ይህንን ፕላስቲክ ነው በስንዴ
ያለውን
ፕላስቲክ ነው ሆድን ውስጥ ገብቶ ዳይጀስት አይሆንም።
የማይስማማቸው ሰዎች አሉ በጤና ጉዳይ
የማይስማማቸው ሰዎች ደግሞ ግሉተን መብላት ማይችሉ ሲሊያክ የሚባል በሽታ አለ። ስለዚህ ይህ ሲሊያክ መድኃኒት የለውም ለኦንሊ መድኃኒቱ ግሉተን የሌለው ምግብ መብላት ነው። ስለዚህ አንዱ ጤፍ ሆኖ ተገኝቷል። ሶ የኛ ካስተመሮች አሁን እንዲያውም ከኢትዮጵያ ነው የሚገዙ ፈረንጁ የሚገዛው
ይበልጣል
እነሱ አሁን ከኔ በጥሬ ነው የሚገዙት። ጥሬ ገዝተው አሉ ካምፓኒ ትላልቅ ካምፓኒዎች እንደ ኮናግራ ባፕሬድ ሚል
የምግብ ዝግጅት የሚያደርጉ
የሚያዘጋጁ ወፍጮ ቤት አላቸው። ሲፎጩ ለነሱ በጣም ፋይን የሆነው በጣም የላመ ነው የሚያርጉት እና ጤፍ ለፒሳ ይሆናል ለኩኪ ይሆናል ለፓንኬክ ይሆናል you name it anything ከስንዴ የሚሰራውን ነገር
ከጤፍ ይቻላል
በጤፍ መስራት ይቻላል
እንጀራ ብቻ አይደለም ነው
አይደለም።
እንግዲህ ለኢትዮጵያውያን ጤፍ የባህል ምግብ ነው ዋና ምግብ ነው በሁሉም ምግቦች ውስጥ የሚመጣ ነው በአብዛኛው ምግብ እና የተለየ ምግብ ነው። እርሶ ቅድም እንደገለጹት ያለ እንጀራ መኖር የማይችሉ ያሉ ሰዎች ጭምር እንዳሉ እናውቃለን ያገር መተውም የሚቸገሩ። እርሶ ግን አሜሪካዊ ማህበረሰብ በተለይ ከጤና አንጻር ካለው ጠቀሜታ እየተስፋፋ ነው እየተለመደ ነው አሁን ፍላጎቱ ከፍተኛ ነው ነው ያሉን። እንደው ወደ ሌላ ሁለተኛ ርዕስ ከመሰደዴ በፊት እንዴት ነው ቀደም እንዳልኩ ኩባንያዎች ውስጥ ነው በሱቆች እና ያለን እዚህ ሀገር ታላላቅ የገበያ አዳራሾች ውስጥ ጤፍ ተፈጭቶ በላስቲክ ታሽጎ ኢትዮጵያውያንም ራሳቸው የሚገዙበት ጊዜ አለ ለሱ የማድረስ ተቀባይነት አግኝተዋል በምን ደረጃ ላይ ነው ያለው የርሶ ምርት?
የሚል ለኢትዮጵያ ውስጥ
ከኢትዮጵያ ውጪ
አዎ ልክ ነው። ከኢትዮጵያ ውጪ ብዙ ሰዎች አሁን ብዙ ካምፓኒዎች አሉ ከኔ ወስደው ኮርንፍሌክስ እንትን ሆኖ ፍላት ልክ እንደ በቀሎ የሚሰራ እንደዛ ያርጉታል ወይንም ደግሞ ጤፉን ራሱ እህሉን ቦይል አድርገህ በእሳት በውሃ
እንደ ንፍሮ ቀቅሎ ማለት ነው።
ቀቅሎ ደግሞ ባተር እዚያ ጋር አድርገህ እንትን አድ ብሉበሪ ብላክቤሪ ወይም ባናና የፈለከውን ነገር ጨምረህ መብላት ይቻላል።
ከየት ያገኙታል ግን ከየት ነው የሚገዙት? ከርሶ ጋር ቀጥታ ይገዛሉ?
ከኔ ጋር ገዝተው እኛ ይህንን ለማሸግ እቅድ አለን ለወደፊት ግን we are busy አሁን
ራሱ ላይ ነው።
እኔ ከስክራች ነው የምሰራው አምርቼ ታጭዶ ተጸጥቶ ተፈጭቶ ወደ ካስተመር መላኩ ለራሱ ስራ ነው ግን ወደፊት ፍሌክስ አድርገን ያም አሁን ቢራ ጀምሯል
በጤፍ የሚሰራ
ተጀምሯል።
የት ነው
አለ በእንትን ጤፍ ቢራ ብሎ አሳይሃለሁ አንድ ጊዜ
እዚህ ዩናይትድ ስቴትስ ውስጥ ነው ግን
አውሮፓም ጀምሯል።
ከዚህ ውይይት አስቀድሞ ስንጨዋወት እንደተረዳሁት እርሶ ጤፍን ለዚህ አገር ለሚኖረው የአሜሪካዊን ማህበረሰብ ጨምሮ ተጠቃሚ ማቅረብ ብቻ ሳይሆን ተመልሶ ወደ ዋና ምንጩ የሚሄድበትንም ነገር እየሰሩ ነው። ወደ ኢትዮጵያ የሚሄድበት ወደ ኤርትራ ሊሄድ የሚችልበት ሁኔታ ላይም እየሰሩ ነው እንደተረዳነው የእርዳታ እህል ወደ ኢትዮጵያም ሆነ ሌሎች ሀገሮች ሲላክ በአብዛኛው ስንዴ ነው። ያንን ስንዴን ከማረግ ጤፍን ማረግ ይችላሉ ጤናማ ነው። ቀደም እንዳሉት በብዙ መንገድ ደግሞ እርሱ ያጫወቱን ከስንዴ ጋር የተያዙ ችግሮችንም ጨምረው ያንን አሳምነው የርዳታ ሰጪውን የዩናይትድ ስቴትስ መንግስት ጤፍ ወደ ኢትዮጵያ የሚልክበት ጉዳይ ላይ የሰሩ ነው። እስኪ ያጫውቱን እስኪ ንገሩን። የለየት ያለ ነገር ነው።
ይሄንን ሐሳብ ያው ከአምስት አመት በፊት ነው የመጣልኝ እና የዛሬ 3 አመት ይህ ጉዳይ ጀምሬው ከዩኤስ አይዲ USAID እርዳታ ሚኒስትር
የዩናይትድ ስቴትስ የተራድኦ
ድርጅት ነው እና እኔ ሳስበው ድሮ ለ20 አመት ይህንን ጤፍ ከመጀመሪያ በፊት ከትልቅ ካምፓኒ ካርጊል የሚባል የአሜሪካን ካምፓኒ ሰራ ነበር። ስንዴ፣ ስኳር፣ ቢግ ኮማዲቲ መርቸንዳይዘር ወይንም ኤክስፖርተርስ ናቸው እና እኔ ራሴ ወደ ኢትዮጵያ መሄደውን እርዳታ እኔ መሰራበት የነበርኩ ኩባንያ ይልክ ነበር እና ሳስበው ወደ ሌላ ወደ ፓለስታይን ወይንም ሌላ ሀገሮች አሜሪካን መንግስት እርዳታ የሚሰጣቸው የሚፈልጉት ምግብ ነው የሚሰጣቸው። ለስቴ ፎር ፓለስቲኒያን የሚሰጣቸው ፊኖ፣ ስኳር፣ ዘይት ዩ ኖ። ወደ ኢትዮጵያ ግን ጀስት ስንዴ ብቻ፣ ያልተፈጨ ስንዴ ደግሞ ኳሊቲም አይደለም ግን
ጥራቱ የተጓደለ ነው።
አዎ በፕሮቲኑ ለስ ነው ነው ነቀዝም ያለበት አለ እና ህዝቡ ግን ይበላዋል።
እርዳታ ነው ያው የተቸገረ ሰው ይመገባል። ያ
ስለዚህ እኔ ለምንድን ነው የሚወደውን ህዝብ የሚወደውን እህል ማይበላት ይል ሐሳብ መጣልኝ ማለት ነው። ስለዚህ እኛ በዚህ ጉዳይ አሁን እየሰራንበት ነው። ወደ ኢትዮጵያ እዛ ለመሸጥ ሳይሆን አሜሪካን መንግስት
ከእናንተ ገዝቶ የእርዳታ እህል አድርጎ እንዲሰጥ
ወደ ኢትዮጵያ እንዲላክ እንደ ያው እንትን እየተነጋገርን
ነው። በጣም የተለየ ሁኔታ ነው። እንግዲህ እንከታተላለን፣ እንደሚሳካለው ተስፋ አድርጋለሁ። አቶ ተስፋ እርሶ ዛሬ ብርቱ ገበሬ ይሁኑ እንጂ ቀደም እንደነገሩን በርካታ የዩናይትድ ስቴትስ ግዛቶች ውስጥ ጤፍ የሚያመርት ገበሬ ነዎት። ግን አመጣጡ መንገዶ እንደማንኛውም ኢትዮጵያዊ ኤርትራዊ የሌላም ሀገር ማህበረሰብ እንደሚያደርገው ወጣትነት እድሜው እዚህ ሲመጡ ትምህርት ለመማር ነው የመጡት። የተማሩትም የቴክኖሎጂ ትምህርት ነው። ከግብርና ጋር ምንም ግንኙነት የሌለው ነው። እስኪ ስለሱ ይንገሩን። እንዴት ነው ያ የቴክኖሎጂ ተማሪ ዛሬ ገበሬ የሆነው? ብዙ አመት ነው በግብርና ስራውም የቆዩት?
አዎ ልክ ነው። እኔ መጀመሪያ በዚህ በኮምፒውተር ኤክሳይትድ ሆኜ ነበር። እጥር ጋር አማርኛ እና እንግሊዝኛ ይሄድባል ነበር።
ጥሩ ነው የሚናገሩት እዚህ ሀገር ላለ ሰው።
እና ኮምፒውተር ለመማር ብዬ ዩኒቨርሲቲ ገባሁ እና ኮምፒውተር ሳይንስ ነው የተማርኩት። ግን የኮምፒውተር ሙያው ቁጭ ብለህ ነው ስራው። ሰው ካንተ ጋር የለም፣ በኮምፒውተር ፈተን ነው የምትውለው። ለእኔ አይሆንም ስራ። እኔ በግብርና ስላደግኩ በቃ ትምህርቴን ጨርሼ እንትን በቃ ነጋዴ ሆናለሁ ብዬ ዝም ብዬ ሳውዲ አረብ ነበርኩ፣ ወደዚያ ተመለስኩ።
ከዚህ ከዩናይትድ ስቴትስ?
አዎ ወደ ዩናይትድ ስቴትስ እና በቃ እሱን ትቼ አሁን የቴክኖሎጂውን ስራ ለእኔ ቁጭ ብለህ የደጅ ሰው
ከሰዎች ጋር መገናኘት መንቀሳቀስ ይወዳሉ። አንድ ቦታ ቁጭ ብሎ የሚሰራ ነገር ብዙም አይስቦትም።
እኔ በቃ ለዛ ነኝ። ጧት አሁን የኦፊስ ስራ አለኝ። ጧት ሰርቼ በቃ እወጣለሁ። ወጥቼ ብዙ ስቴት በመኪና ድራይቭ አደርጋለሁ።
የስራ ቦታዎች ሆነ
እኔ ርካት የሚሰጠኝ የቴክኖሎጂ በቃ ዋንስ ዩ ኖ ዋት ዲጂታል ማኒፕሌሽን ምንም እንትን አይሰጠኝም። ምንም ኤክሳይትመንት የለውም።
ብዙም ያነቃቃ ነገር የለውም። አንዴ ካወቅኩት በኋላ
ግብርናው ግን እህልን ተዘርቶ ሳየው በቅሎ አድጎ ዩ ኖ ታጭዶ ካስተመር ላይ ሂዶ በየሱቁ ሳያቸው ይህ ትልቅ እርካታ ይሰጠኛል።
ሰውን መመገብ ያውም ደግሞ ጤናማ መሆኑን እርግጠኛ የሆኑበትን ነገር ከሩቅ ከአስር ሺህ ማይል ርቀት ያለ ባህል መጥቶ እዚህ የራሱ ሀገር እያደረገ ነው። ጤፍም እንደ ሰው ሁሉ ይሄን ሀገር እየለመደ ነውና ምንድነው እንደው የወደፊት እቅዶ? አሁን በእርዳታ የሚሰጠውን ምርት በጤፍ እንዲተካ ያዙት ትልቅ ውጥን ነው። ከተሳካ ብዙ ስራም ይጠይቃል። እርሻውም እየተስፋፋ ነው ብዙ ግዛቶች ውስጥ እንዳስረዱን። ሌሎች እቅዶች አለዎት ከጤፍ ጋር የተያያዙ የሚሆኑ ከጤፍ ውጪ?
ልክ ነው ልክ ነው። ጤፍ ብቻ ሳይሆን ገብስ ማመርታለሁ።
አሁን እያመረቱ ነው?
አዎ ሰላም ገብስ سلام تيف ما شاء الله مالين سلام ما شاء الله أهون دعمو بربري بربري كي تيب يا أنت شيء فريون زياغر أقولي عنده
بربري زي بطل الله
أهون نا بربري كرب جزي جواي أستايا لاشو بعند كيلو بعند كيلو متشك بربري شيرو لنارمو بنا እናረግሙ ከኢትዮጵያ ቡና ንፈር ዚያገር ማምረት አይቻለም ግን ሌሎች ዚያገር ማምረት ቀላል ናቸው በተለይ በርበሬ ኒው ሜክሲኮ የሚባል ስቴት ዚያገር የበርበሬ ሀገር ነው እዛን አሁን በቃ እንትን ፕላንት ወይንም ዘርቼ ነው
የማጣው
እና የኔ ከዲኒ ሐሳብ ምንድነው በዳያስፖራ ሚኖር ህዝብ ፍሬሽ ጤናውን እየተጠበቀ ምግብ እዚህ እንዲበላ
ተኩስ እዚህ የፈራ እዚህ በቃ ብዙ አልተባባለ
ታዲያ አሁን ጤፍ ከኢትዮጵያ የሚመጣ ኢትዮጵያ እኮ ክልክል ነው ኦፊሻል አይደለም ግን በኮንትሮባንድ የሚያወጡ ሰዎች አሉ። ይህ ለኢትዮጵያ ህዝብ ይጎዳል። ለምን? ዋጋውን ያስወድደዋል ወደ ውጭ ለመላክ። አይ ቲንክ የኢትዮጵያ መንግስት እንትን ህጋዊ አይደለም ግን በጅቡቲ አድርገው በኬንያ አድርገው ነው ወደዚህ ሀገር የሚያስመጡት። ስለዚህ ይህ ነገር መቅረት አለበት። እዚህ ሀገር አሜሪካ እግዚአብሔር ይባርክ ትልቅ ትልቅ መሬት አለ። እንኳንስ ለዚህ ላለው ህዝብ ወደ ኢትዮጵያም ልንመልሰው ነው።
ትልቅ ነው እንዳሉት በጣም ሰፊ ሀገር ነው ለእርሻ ቦታም የሰጠ ነው እንደርሶ በጥናት ለሚያደርግና ተስማሚውን ተክል በተስማሚው ቦታም ለሚያበቅል እድሉ አለ። ለአሁኑ አመሰግናለሁ። እግዚአብሔር ይስጥልኝ።
አመሰግናለሁ አሉላ።
እግዚአብሔር ይስጥልኝ። ሰላም
አመሰግናለሁ ለዚህ እድል ለሰጠኝ። አመሰግናለሁ።
አቶ ተስፋ ድራርን እናመሰግናለን። ዝግጅታችን ይቀጥላል። በመቀጠል ደግሞ አሽር ቤተ ከተባለ አዲስ የተመረቀ መጽሐፍ ደራሲ ጋር የተካሄደ ውይይት ይቀርባል። አብራችሁን ቆዩ። አሽር ቤት በቅርቡ የሙስሊም ኢትዮጵያውያን የህፃንነት ተማሪ ቤት ተመክሮ የሰነደ አዲስ መጽሐፍ ነው። በአዲስ አበባ ዩኒቨርሲቲ የንግድ ሥራ ትምህርት ቤት መምህርት በሆነችው ሀውለት አህመድ የተጻፈው የመጽሐፍ ባለፈው ቅዳሜ የካቲት 11 ቀን በሀገር ፍቅር ቲያትር ተመርቋል። ስለ መጽሐፉ ይዘት፣ ስለ አሽር ቤት ትዝታዎችና ሌሎች ተያያዥ ጉዳዮች ለመወያየት ኤደን ገረመው ሀውለት አህመድን ጋብዛታለች።
ሀውለት አህመድ ስለገኘሽ በጣም ነው የማመሰግነው። በአሜሪካ ድምጽ ስም ራስሽን አስተዋውቂልኝ። ትንሽ ስለድገትሽ ማያይዘሽ ደግሞ በዛው ብትነግሪኝ ደስ ይለኛል።
እኔ ደብራንቶች ነው ያደግኩት። የመጀመሪያ ድረስ ከሃይ ስኩል ደብረ ብርሃን ነው ያጠናቀቅኩት። ከዛ በኋላ ጅማ ዩኒቨርሲቲ በመደባ ደርሶኝ እዛ የመጀመሪያ ድግሪን ጨርሼ የተወሰኑ ጥቂት ዓመታት ከተማርኩ በኋላ ለሁለተኛ ድግሪ አሜሪካ ሄጄ ነበረ። ሚድዌስ አካባቢ እዛ ማስተር ሴን ጨርሼ ተመለስኩኝ ወደ ኢትዮጵያ። ከዛ ደግሞ የተወሰነ ሰራ ሆነ። አሁን ደግሞ ፒኤችዲን እየተማርኩ ነው ውጭ ማሌዥያ የሶስተኛ ዲግሪን እያጠናቀቅኩ ነው ያለሁት። በአሁኑ ሰዓት አዲስ አበባ ዩኒቨርሲቲ ንግድ ሥራ ትምህርት ቤት ስኩል ኦፍ ኮሜርስ በመምህርነት እያገለገልኩ እገኛለሁ ማለት ነው።
ሀውለት እንግዲህ ወደ አሽር ቤት ከመንደርደራችን በፊት ሰዎች ከዚህ ቀደም አንቺን በተለይ የሚያውቁበት ቦታ አለ ማለት ያስታውሻል?
ብዙዎች እንግዲህ የሚያስታውስ ከሆነ ከ10 አመት በፊት የኢትዮጵያ ቴሌቪዥን ብቻኛ የሀገራችን ጣቢያ በነበረ ጊዜ ከ13 አመታት በፊት በኢትዮጵያ ቴሌቪዥን አማርኛ ዜና ክፍል ዜና አነብ ነበር። ያው ዋና ስራዬ መምህርነት ነው። የዛ ኮሌጅ ዩኒቨርሲቲ አስተምራለሁኝ። ከዛ ደግሞ ማታና ቀን ነበር ዜና ማታና ቀን ብቻ ነበር። እዛ ደግሞ አማርኛ ዜና ደግሞ መሽራች ሁለት አመት ነኝ ካስታወሳችሁኝ ማለት ነው።
እንግዲህ ባለፈው ቅዳሜ የካቲት 11 2015 አሽር ቤት የተሰኘ የልጅነት ቁርአን ስትቀሪ በነበረው ወቅት የነበሩትን ትዝታዎችን ያካተተ መጽሐፍ ጽፈሽ ለህትመት ያበቃሽውን አስመርቀሻልና የምርቃት ስነ ስርዓቱ ምን ይመስል ነበር? እንዴት ነበር?
ለከነሽ የካቲት 11 ቀን አገር ፍቅር ቲያትር ቤት ትልቁ አዳራሽ አስመርቀናል። የምርቃ ስነ ስርዓቱ በእውነት ለየት ያለ ነበር። የመጽሐፍ ምርቃም አይመስልም ነበር። ፕሮግራሙንም ራሱ ስናዘጋጀው ራሷ መጽሐፏ የልጅነት ጊዜ ሆኖ ያው የነበረን ስር የምታሳይናት አስቤበት ይሄ ለማሳየት ያንን ለማሳየት መሞከር ሳይሆን ያው የራሴ ህይወት ስለሆነ እሱን ለማሳየት እሱን ስጽፍ ያው ይታያል ማለት ነው እዛው ላይና ከዛው ከአሽርቤቷ ታሪክ ጋር ሊሄድ የሚችል እስኪ ስለ አብሮ በተለይ ሃይማኖቶች ይሄ አብሮ መኖር ይሄ አሁን ተከባብሮ ተሻሽሎ ምናምን ይለውን ቃል ነው ብዙም አልወደውም ግን አብሮ የመሆኑ ጉዳይ በደንብ የሚታይበትም ስለሆነ ያንን የሚመጥን ፕሮግራም እንዲኖረን በማድረግ የተለያዩ እንግዶችን ጋብዘን ነበር። በዚህ ጉዳይ ላይ በደንብ ዲስከስ ሊያደርጉልን የሚችሉና ጥሩ ፕሮግራሞች ቀርበው ነበር መድረክ ላይ።
አሽር ቤት በኢትዮጵያ ታሪክ ውስጥ እንብዛም በስነ ጽሑፍ ውስጥ ያልተሰነደ ነገር ነው ይዛ የመጣችው። ከዚህ ቀደም አንቺ በፌስቡክ ገጾች ላይ ምጽፋቸው የነበሩ ጽሑፎች ነው የሙስሊም ህጻናትን ተሞክሮ የልጅነት ሁኔታ ተሞክሮሽ ነው ያካተችበትና ሲጀመር አሽር ቤት ማለት ምን ማለት ነው? ይዘቱና ልታስተላልፊ የፈለግሽው መልእክትስ ምንድነው?
አሁን ለመናገር ሄደን እኔ እንግዲህ በሙያዬ የባንኪንግ እና ፋይናንስ አካውንቲንግ ባለሙያ ነኝና ማለት ትኩረቴም ወደዛ ነው በብዛት። ነገር ግን በአጋጣሚ የሆነ ጊዜ ላይ የሆነ ቦታ ቁጭ ብዬ ነው አስቤ ዝም ብዬ ማጋራት የጀመርኩት ማለት ነው ፌስቡክ ላይ እና እዛ ማህበራዊ ትስስር ድረገጽ ላይ በማጋራ ጊዜ በርካታ በቃ ባላሰብኩት መንገድ ማለት ነው የብዙ ሰው ምላሽ በጣም ገረመኝ እና ስለ ሙስሊም ቁርአን ቤቶች፣ የትምህርት ቤቶች፣ አሽር ቤቶች፣ የተለያዩ ሀሪማዎች ብዙም የተገለጸ ነገር የለም በተለይ የኢትዮጵያው ማለት ነው እና በሊትሬቸር የተሰነደ ነገር የለውም ያንን የሚያሳይ እና ሰው ምን ያህል እንደዚህ አይነት ነገር ሊያነብ እንደሚፈልግ ገባኝ ማለት ነው እዛ ስጽፍ። ከዛም ውጭ ደግሞ ልጆቼ እኔ ትንንሽ ልጆች አሉኝ እና እነሱ ሲሰሙ የሚሰማቸው ነገር አለ እና በጣም በቃ የሚያሳዩት ሪአክሽን የሚገርም ነው። በቃ ሲደነግጡ አንዳንድ ያፋቸውን ይከፍታሉ፣ አንዳንድ አይናቸውን ያፈጣሉ ሲሱቁ በጣም በቃ የነሱም ስሜት አለ። እንደገና ደግሞ የወዳጆቼ እዚህ ማህበራዊ ትስስር ድረገጽ ላይ ያሉ ወዳጆቼ የነሱን ስሜት አይቼ ከዛ በፍጹም ከዚህ በፊት ቀበስን ስራት እንደዚህ ተጽፎ አልበቃም። ያው ሃይማኖታዊ መንፈሳዊ ጉዳዮች ናቸው እንጂ ስለ አሽር ቤቶች በተለይ ስለ ልጆች ያኔ የነበረው ማለት ነው ቁርአን ምን ቀራልሽ እንዴት ነበር ምን ቀራው ከጓደኞቻችን ጋር የነበረን ግንኙነት ምን ይመስል ነበር ከጧት እስከ ማታ አሽር ቤት ነው የምናሳልፈው ትምርት ካሊ ለበስተቀር ማለት ትምርት በፈረቃ ነው ያኔ። ስለዚህ ጧትም ተማሪ ከሆንሽ ከሰዓት ይትገበያለሽ አሽር ቤት ትገበያለሽ ማለት ነው። በጣም ብዙ የሚነገሩ ነገሮች አሉ። እኔ አሁን ያስታወስኩት ነው ትን በአጭር 46 አካባቢ አርጌ ያሰፈርኩት ማለት ነው።
እንግዲህ እስላማዊ ስነ ጽሁፎች ሲባል ለምሳሌ በትርጉም የተሰጡን የነ ሩሚን የነ ዑመር ሃያመን የተለያዩትን ነገሮች እናውቃለን። ግን አንቺ እንዳልሽው የእስላማዊ ስነ ጽሁፎች በአማርኛ በተለይ የሉም። ግን በአማርኛ ተጽፎ ወይም ደግሞ ህዝብ ጋር በሰፊው አልደረሰምና እንደዛ ሊሆን ያልቻለው ለምንድን ነው ትያለሽ? እንደው ደግሞ የሙስሊም ማህበረሰቡም አሁን ያለው ካልቺ መጽሐፍ ጋር ካለው ፍላጎት ጋር ተያይዞ ምን ማሰብ አለበት እስቲያለሽ?
እንግዲህ አሁን አድማጭ ተመልካቾችም እንደሚያውቁት መካከለኛው ምስራቅ እጅግ በጣም በቃ እነዛ ሀገራት ሊትሬቸር በጣም ሪች ነው። እኛ ጋር ብዙ መጽሐፎች በርግጥ ይተረጎማሉ፣ በትርጉም ደረጃ ተተርጉሞ ለአንባቢ ይቀርባሉ። የራሳችንን የመጽሐፍ ድክመት ግን አለብን። የራሳችን ስልሽ ያው የሙስሊሙን ብቻ ሳይሆን ሌላውን የራሳችንን ታሪክ ሆነ አንዳንድ በተለይ ማለት ነው ሊጠቅሙ የሚችሉ ነገሮች ላይ እዛ ላይ የማተኮር ነገር ትንሽ እጥረት ያለብን ይመስለኛል። እና አንባቢ ሳይኖር ቀርቶ ሳይሆን የሆነ የማንበብ ባህላችን ከሆነ ጊዜ በኋላ እየቀዘቀዘ የመጣበትን ጊዜም ያው የምታስተውዩ ነው። በፊት የአንባቢ ችግር አልነበረም። አሁን እኮ የሜም ጊዜ ሆኗል እኮ ወደ ከአጫጭር ጽሁፎችም አንስን በቃ ወደ ሜም የወረድንበት ጊዜ ነው ያለው እና እንደዚህ መጽሐፎችን እንደዚህ ረጃጅም ነገሮችን የማንበብ ነገራችን እየደከመ መጥቷል። ይሄ የማይታበል ጉዳይ ነው። ስለዚህ በተለይ ደግሞ በሙስሊሙ በኩል ስታይ ሊትሬቸር ላይ ትንሽ ጽፎ ለህብረተሰቡ የማቅረብ ነገር ላይ ትንሽ ደከም የማለት ነገር እንዳለ ታስተውያለሽ።
እሺ፣ መቼም እንግዲህ አንቺን አግኝቼ ይህን ጥያቄ ሳልጠይቅ ባልፍ ተመልካችም ቅርም ይለው ይመስለኛልና ጻፍሽ ከታተመ በኋላ ከሳምንታት በፊት ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ በነበረው ችግር የተነሳ የምርቃት መስራቱን አራዝመሽ ነበር። ያንን ማድረግ ለምን አስፈለገ? ለምን ማዘግየት መረጥሽ?
ከመረቃው ራሱ ፕሮግራም በነሳልሽ እንደው ቅዳሜ ቀን ሲመረቅ ከደብረ ብርሃን የመጡ ከደብረ ብርሃን 130 ኪሎ ሜትር ምሽ ደብረ ብርሃን በጣም በርካታ የከተማ ልጆች ብዙ መጥተዋል ማለት ነው። እና ደብረ ብርሃን ከተማ ላይ የኦርቶዶክስ እምነት ተከታዮች በጣም ይበዛሉ። እና ሙስሊሞች እንግዲህ እኛ በልጅነት ስናድግ የነበር ነው ብዙ አይደለንም። እና አስተዳደግ ማለት ነው በዚህ ማህበረሰብ ውስጥ ነው ምንም ልዩነት በሌለበት ሁኔታ ነው ያደኩት። ማለት ሃይማኖታዊ ስርዓቶች ይኖራሉ፣ ሁላችንም በየራሳችንም እናደርጋቸው ማለት ነው። ክርስቲያኑም የራሱ መልክታዊ ስርዓት አለው፣ እኛ ደግሞ የራሳችን አለ። በቃ ይሄንን የግልሽ ነው። ያው እንግዲህ መስጊድም ሄደሽ ቤትሽም ሄደሽ የሃይማኖት ስነ ስርዓት ታከናውኛለሽ፣ ቤተክርስቲያንም ሄደሽ እንደዛው ማለት ነው። ከዚህ ውጭ ያለው ኑሯችን እጅግ በጣም የተሳሰረና የሆነ የማይላቀቅ አይነት ነገር ነው። ለምሳሌ እኛ ቤተሰቦች የኦርቶዶክስ እምነት ተከታይ የተዳር አጣማሪ ያላቸው ብዙ አሉ በቤተሰብ ውስጥ እንደው ለምሳሌ፣ ሌሎችም እንደዛው ማለት ነው። እና የኛ አኗኗር እጅግ የተዋሃደ ነው። ለምሳሌ ደብረ ብርሃን ያ እንግዲህ እድገቴን ነው፣ ሁሉም ሰው እድገቱን ነው የሚመስለው፣ እኔ እድገቴን ነው የምመስለው። ስለዚህ የኦርቶዶክስ እምነት ተከታይ ጓደኞች አሉ፣ ቤተሰቦች አሉኝ፣ ጎረቤት አለኝ፣ የስራ ባልደረባ በቃ ሁሉም በዙሪያ በሙሉ የእምነቱ ተከታዮች በቃ በዙሪያ ያሉ በህይወቴ ውስጥ በጣም ትልልቅ ሰፊ ቦታ ያላቸው ብዙ ሰዎች አሉ። እና እነሱ እንግዲህ አሁን ስለጠየቅሽኝ ያለውን ነገር ያው ስለማስታውስ ምናምን ነው እንጂ እነሱና እኛ እያልኩ ራሱ ማውራት በጣም ነው የሚሰቀጥጠኝ። በቃ እኔ አኗኗሪ እንደዚህ ነው፣ በቃ አብሬ ነው የኖርኩት። ስለዚህ ማንም ቢሆን ማለት ነው አሁን እንደዚህ ኦርቶዶክስ ወይ ሙስሊም እንደዚህ ያለን ሳይሆን የራሴ እንደዚህ ጉዳት ሲደርስበት የኔ መጽሐፍ ማስመረቅ በጣም ስሜት አልባ ነው። ስለዚህ እነዚህ ቤተሰቦቼ ጥቁር ለብሰው ማቅ ተለብሶ ሀዘን ላይ ሆነው ችግር ላይ ሆነው ጉዳት ላይ ሆነው ይሄ የማይሰማኝ እኔ ምን ሆኜ ነው ቤተሰቡኝ ማለት ቤተሰብ ነኝ፣ እንዴት ነው ይሄ ነገር እኔን አፌክት የማያደርገኝ? እንደውም ምንድነው እዚህ ደረጃ ላይ መድረሳችን፣ ይሄንንም ጠቅሼዋለሁ። ለምሳሌ መድረክ ላይ እዚህ ደረጃ መድረሳችን አበሳጭ ነው። የትኛው ማለት ነው? ለምሳሌ እኔ ኦርቶዶክስ እምነት ተከታይ ወገኖች እንደዚህ ሆነው የኔ መጽሐፍ ምን ተብሎ ነው የሚመረቀው? ይመረቃ የደስታ ፕሮግራም እና እኛ እንግዲህ ሁሉም በመላው ኢትዮጵያ ኖት ጀስት ደብረ ብርሃን ብቻ ሳይሆን ሁሉም ቦታ ላይ ጎረቤትሽ የሆነ ችግር ሲደርስ ለምሳሌ ሀዘን ሲደርስ ሞት ሲኖር ምንድነው የሚደረገው? ሬዲዮ እንኳን አይከፈትም። የአለቅሶ ቤት መክፈት ሲጀምር ነው ሬዲዮውን መክፈት ሲጀምር። ከወር በኋላ ይከፍት ከሆነ በቃ ከወር በኋላ ነው ሬዲዮ ራሱ የምትከፍት ማለት ነው። ሀዘንን ተጋርተሽ ሁሉ ነገር አብረሽ ኖረሽ ነው በቃ ይሄ ኑሮ እኔ እጅግ በጣም የምወደው በጣም በውስጤ የኖረና አሁንም ያለ ነው። ስለዚህ የኦርቶዶክስ እምነት ተከታይ ወገኖቼ ለዛ አይነት ነገር ሲደርስባቸው በቃ እኔ አብሬ ማዘኔ እንደ እንትን ሲቆጠር በጣም በቃ ያለንበት ነገር በጣም ያሳሰበኝ ማለት መቆጠር አልነበረበት። ምክንያቱም በቃ ሁሉም ቦታ ላይ እንደዚህ በተለይ ተሳስረን የኖርን ወገኖች በዚህ ምን ያህል ብንራራ ምን ያህል በመሀላችን ያሉ ልዩነት ቢሰፋ ነው እኔ ከጓደኞቼ እንዴት እንጠላለሁ ስል ይሄ ሁላ ማለት ምስጋና ከየት ነው የመጣው? ለምን ስሜት እንደዚህ የተገባው ብዬ በጣም ራሴን እንድጠይቅ አድርጎኛል። መሆን አልነበረበትም።
በጣም ነው የማመሰግነው። በቅርቡ ደግሞ ከአንቺ ጋር ተመሳሳይ የሆነ በስምሽ የተከፈተ ገጽ አለ። አንቺ ግን የማትፈልጊውን ሀሳቦች የሚያንጸባርቁ ገጾች እየበዙ መጥተዋልን? ይሄ ለምን ሆነ? በምን አይነት መልኩስ ነው መቆም አለበት ብለሽ የምታስቢው? እንዲሁም ደግሞ ማህበራዊ ሚዲያ ላይ ብዙ ተከታይ ያለሽ ሰው እንደመሆንሽ ለተከታዮችሽም ማለት የምትፈልጊውስ ነገር ምንድን ነው?
እንግዲህ ብዙ ጊዜ የሆነ ጉዳይ ላይ ሀሳብሽን ሰጥተሽ እንደዚህ ወይ መነጋገሪያ ሲሆን ሀሳብሽ ሊሆን ይችላል፣ አለበለዚያ ደግሞ በቃ ገጽሽ እንግዲህ የኔ እንትን ብዙ ጊዜ ትምርታዊ ነገር ነው ለማስተላለፍ ሞከረው ስለከ ፊልድም ካተያይዞ ሊሆን ይችላል እንደዚህ አንዳንድ ይሄ አሁን ያሽርቤትም እንደዚህ አይነት ይሁን መዝናና እንደዚህ መዝናኛ ነገሮች ቀልድ ምናምን ስለሞ ቀልድ አንዳንዴ ቀልዳለሁኝና እንደዚህ አይነት ጨዋታዎች እንትላሉ አንዳንድ ጊዜ በለጥፋለሁኝ እና ይሁን ሰዓት ላይ እንግዲህ ተሰጥቶኝ ይሆነ ብዙ ሰው እንዲያውቅሽ ሲሆን ሌሎች ወዳጆቻችንም እንደደረሰባቸው ፌክ አካውንቶች ይከፈታሉ በስም እንግዲያውን አርቲስቶች እንግዲህ ምን ያህል እንዳስለቀሳቸው ማመን የምናቀው ጉዳይ ነው። እኔ በርግጥ እንደዚህ ፌክ አካውንት ተከፍቶ በቃ ማይሆን ነገር ሲደረግ ሳይ ምንም አልመሰለኝም አይደለም ግን ዛት ማች እንትን የሚለኝ አይደለም ብዙ ማፊክስ የሚያደርገኝ አይደለም ግን ምንድነው የሰው እንትን ይነካል የሰው ሞራል ይነካል በተለይ ማህበራዊ ሚዲያ አጠቃቀም ላይ ገና አይሆኑ በተለይ ወጣቶች ሲመጡ እንደዚህ ብዙም የፊዚ የቨርቹዋል ዓለሙ ብዙም ያልገባቸው ሰዎች ሲመጡ እውነት ይመስላቸውና ብዙ ችግር ነው የሚደርስባቸው እዛ ላይ ያለውን በማንበብ እንግዲህ ወይ ሲያንችን ስፍና ሁሉ የሚያወርዱ ብዙ ነገሮች ሊለጠፉብሽ ይችላሉ። በርግጥ ግን ምንድነው ይሄንን በሚንድነው ምታስተርቂው ጀስታን ያ ያው ወዳጆችን በማሳሰብ የተለያየ ዲዛይንቲፊክ አካውንቶችን የኔ ብቻ አይደለም በነገራችን ላይ ሌሎችም እንግዲህ ምን ወዳቸው ምን አከብራቸው የምንከተላቸው ሰዎች እንደዚህ አይነት ነገር ሲኖርባቸው ሪፖርት ያደርግን ያዘጋም የዚህኛው ሰው ስብና ብንጠብቅ ሞራሉን ብንጠብቅ ጥሩ ይመስለኛል። እኔ ግን ብዙም በዚህ ሁኔታ የነጠኝ ከዚህ ብቻ ነበር ማለት ነው ስለዚህ አካውንቶች እየተከፈቱ በጣም ብዙ ነገር ማለት ነው ኦርቶዶክስ ነተከታይ ወዳጆች እነሱን ሁሉ ጭምር የሆነ ማይሆን ነገር የመናገር በዚህም በኩል ደግሞ በመምጣት ሙስሊሞችን ራሱ እኔ እንዳልኩት ሆኖ ሌላ ነገር እንደዚህ የማድረግ ነገሮች አሉ ግን ብዙዎች ያቃሉ ሌሎችንም እንግዲህ የሚያቆበት መንገድ እንግዲህ ያው በተለያየ ጊዜ እንነግራለን ይሄው አሁንም በባንች ፕሮግራም ባካቹ ዋን የራሳችን ዋና ገጾች እየፈለጋችሁ ተከታተሉልን እንደዛ አይነት አካውንቶች ሲኖሩ ለስለ ጥሩ አይደለም በቃ ለስለ አጠቃላይ ሶሳይቲ ይበክ ነው እንደዚህ አይነት ነገርና ትንሽ ጥንቃቄ ቢያደርጉ ብዬ መልእክት አስተላልፋለሁ።
ያንቺን መጽሐፍ ማንበብ ለሚፈልጉ በተለይ ደግሞ በባህር ማዶ ያሉ አንባቢያን መጽሐፍሽን እንዴት ማግኘት ይችላሉ?
በእውነት አሽር ቤት ያው ስትታተም እኔ ኦልድ ስኩል ስለሆንኩኝ ካርድ ኮፒ ወዳለሁ አብ ሲታተሙ በእውነት እኔ ለሄዳለሁ ሁሉ ብዬ ነበር ማለት አሜሪካ ቪዛዬን አየሁትና ብዙ ጊዜ ያለኝ ቆይ እስኪ ሄጄ እቺን መጽሐፍማ እንደዚህ በሃርድ ኮፒ ነው ማከፋፈላት ብዬ ነበርና በጣም ያሳዝናል። በቃ ኢንፍሌሽኑ ምናምን ምናምን ለካ ሰማይ ነክቷል ትንሽ ቆየው ከሄድኩኝ መሰለኝና ተውኩት። እንደዚህቹ እንዳልሽ ቢያገኙስ ደስ ይለኝ ነበር። ከዛ ውጪ አሁን አማዞን ላይ እየሞከርኩ ነው እዛ ላይ በኢቡክ ፎርማት እንግዲህ በድምጽም በፒዲኤፍም አሁን በቅርቡ በዚህ ሁለት ሶስት ቀን ውስጥ የሚጫን ይሆናል።
እሺ ሀውለት አህመድ በአዲስ አበባ ዩኒቨርሲቲ የንግድ ስራ ትምህርት ቤት መምህር እንዲሁም ደግሞ የአሽር ቤት ደራሲ እንዲሁም ደግሞ በእስላማዊ የንግድ ስራና የባንክ አገልግሎት ባለሙያ ከአሜሪካ ድምጽ ጋር ለነበረሽ ቆይታ ከኛ ጋር እንደዚህ ግዜሽን በማሳለፍ ያለሽን ተሞክሮ ስላካፈልሽን እጅግ አብዝቼ አመሰግናለሁ።
እኔም አመሰግናለሁ በጣም።
ክቡራትና ክቡራን አድማጮቻችን የቅዳሜ የካቲት 18 ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አብራችሁን እንድታመሹ በድጋሚ እንጋብዛችኋለን። ለጥቂት ደቂቃ አረፍትና ድርግና የተጠሩትን ቅንብሮች ይዘን እንመለሳለን። ቆየት ካሉ የድምጻዊት ሄለን በርሄ ዜማዎች መካከል አታስፈራራኝ የሚለውን ልጋብዛችሁ።
Yeah.
ዓለም አቀፍ የሀገር አስጎብኚዎች ቀን International Tourist Guides Day በዚህ ሳምንት ተከብሮ ውሏል። ያለምን መስህብ ለማየት ከሀገር ወደ ሀገር የሚዘዋወሩ ጎብኚዎችን በማገልገል ላይ የሚገኙ ታታሪ ባለሙያዎችን ለማክበርና ለማሰብ ዓለም አቀፉ የአስጎብኚዎች ፌዴሬሽን የተመረጠ ቀን ነው። ታዲያ እኛም በሾች የሚቆጠሩ ወጣቶች ሙያ ስለሆነው አስጎብኝነት ይዘት በጥቂቱ ለመረዳት አንድ እንግዳ ጋብዘናል። እንግዳችን የኢትዮጵያ ቱሪስት አስጎብኚዎች ባለሙያዎች ማህበር ፕሬዚደንት አሸናፊ ካሳ ይባላል። ሀብታሙ ስዩም አነጋግሮታል።
እሺ፣ አሸናፊ ካሳ ባላለሁ የኢትዮጵያ ቱሪስት አስጎብኚ ባለሙያዎች ማህበር ፕሬዚዳንት እንዲሁም በሙያዬ በማስጎብኚ ስራ የምሰራና በሆቴልና ቱሪዝም ዘርፍም የኮንሰልታንሲ ስራና የራሴን የግል ስራ ያለኝ ድርጅት ማስጎብኚ ተቻለ።
በጣም አመሰግናለሁ። የኢትዮጵያ ሀገር አስጎብኚዎች ማህበር መቼ ነበር የተቋቋመው? እንዲቋቋምስ ያደረጉት ምክንያቶች ምንድናቸው?
አመሰግናለሁ። እንግዲህ ማህበራችንን ለማቋቋም 2009 ላይ ነበር ያሰብነው። በዋናነት እንደ ምክንያት የነበረን ምንድነው? ብዙ ጊዜ ኢትዮጵያ ላይ በቱሪዝም ላይ በአብዛኛው ብዙ ክፍተቶች ያሉበት ነበርና እኛ ደግሞ እንደ ሙያተኛ ማድረግ የሚገባን ነበረ። ያንን ነገር ለማድረግ ግን ኮሌክቲቭሊ ማድረግ ስላለብን ያሰብነው ነገር 2009 ላይ ኔትወርክድ መሆን አለብንና ለማህበር ማቋቋም አለብን ብለን ነበር። ይሁን እንጂ የሙያ ባህሪያችን ሁላችንም እየዞርን ስለሆነ የምንሰራው ከቱሪስቶቹ ጋር መገናኘት አልቻልንም። ይሁን እንጂ 2012 የመጣው የኮሮና ቫይረስ እና የሰሜኑ ጦርነት ቱሪዝሙን ከመቀዛቀዝም አልፎ እስከ ማቆም ደረጃ የደረሰበት ሁኔታ ላይ ጊዜ ያንን እንደ ችግር ሳይሆን ይህንን ወደ አጋጣሚ ለመለወጥ ማንቀሳቀስ ጀምረን ሰኔ 2012 ላይ ማህበራችንን ማቋቋም ጀመረ።
አሸናፊ፣ የኢትዮጵያ ውስጥ እንግዲህ ወጣት እንዲሁም አንጋፋ የሀገር አስጎብኚዎችን እናያለን። በኢትዮጵያ የቱሪዝም ዘርፍ ውስጥ ያላቸው ሚና እንዴት ይገለጻል?
ቱሪስት ጋይድ አን ኢንተርናል አምባሳደር ይባላል። የሀገር ውስጥ ተወካይ የሚባል ነው። ያ ማለት ምንድን ነው? አብዛኛው ካየ በሚዲያ በተለያዩ የማስታወቂያ ዘዴዎች ስለ ኢትዮጵያ ውጭ ሀገር ላለውም እዚህ ያለው ሲነገር ተነግሮ ፋይናሊ ያ ቱሪስት ሲመጣ ኤርፖርት ላይ የሚያገኘው ሌላ አይደለም፣ አስጎብኚ ባለሙያውን ነው የሚያገኘው። ኤርፖርት ላይ ገና ሲያል ከዛ ተቀብሎ ሆቴላ ሲይዞ አስጎብኝቶ ሲሸኝም ሲሄድም ከሀይ እስከ ቻው ያለውን ፕሮሰስ ውስጥ በሙሉ ያለው ይህ የቱሪስት አስጎብኚ ባለሙያው ነው። እና በሌላ ቋንቋ ያ የተባለለትን ነገር የተነገረውን ነገር እዚህ ተግባራዊ የሚያደርግ ወይ ደግሞ እንደ ሀገርን ወክሎ ያሉትን ነባራዊ ነገሮች የሚያሳይ መረጃዎችን የሚሰጥ እውቀቱን የሚያካፍል ሰርቪሱን የሚያደርግ ነው። እና በአጠቃላይ ይሄ ቱሪስት አስጎብኝ ባለሙያ ማለት በድፍኑ ለማለት የኢትዮጵያ ኢንተርናል አምባሳደር ወይም የውስጥ የሀገር ተወካይ ነው ልንለው የምንችለው ነው።
የሀገር ማስጎብኘቱ ዘርፍ በተለይ ኢትዮጵያ ውስጥ በተለያዩ ቦታዎች ለሚገኙ ወጣቶች እየፈጠረው የስራ እድል አለ ወይ? በምን መንገድ ወጣቶችን እየጠቀማቸው ነው? ወጣቶችስ በምን መንገድ ነው በዘርፉ ውስጥ እየተሳተፉ የሚገኙት?
እንግዲህ መንግስት የሀብት ክፍፍል ወይ ደግሞ ከቱሪዝም የሚገኘውን ተጠቃሚነት ለማድረግ በተለያዩ መዳረሻ ቦታዎች ላይ ሎካል ወይ ደግሞ የአካባቢ አስጎብኚዎችን አደራጅተዋል። ይህ አካባቢ አስጎብኚዎች መደራጀት አንደኛ እዛ አካባቢ ያሉ ሰዎች ስለ ቦታው የኤክስፐርቲዝ ደረጃ ኤክስፕላኔሽን መስጠት እንዲያስችላቸው አስችሏል፣ ግንዛቤ እንዲኖራቸው አስችሏል። እግረ መንገዱንም ደግሞ ቱሪስቶች ደግሞ ለዛ ቦታ ላይ ለመግቢያ ለአስጎብኚ ሲከፍሉ በፋይናንስም ደግሞ ወይ ደግሞ በገቢም ደረጃ ደግሞ እንዲጠቀሙ ያስቻላቸው ሁኔታ ነው ያለው። አብዛኛው አሁን ኢትዮጵያ ላይ አብዛኛው ዋና መዳረሻ ላይ የቱሪስት አስጎብኚ ባለሙያዎች ማህበር ያሉበት ነው። ይሄ አንዱ ለተወሰኑ ሰዎች እንደ መነሻ በዛ በኩል ይገቡና ከዛ ደግሞ ራሳቸውን አፕግሬድ አድርገው ናሽናል በመሆን ዙሪያ መላ ዙሪያ ላይ ኢትዮጵያ ላይ እንዲሰሩ ያስቻላቸው ነው እና ከዛም ባሻገር ደግሞ አንዳንዶቹ ትልልቅ ስራዎችን ለሀገርም ሰርተዋል፣ እነሱም ተጠቃሚ ሆነዋል። እንደ ጥሩ ምሳሌ ልናወራው የምንችለው ላሊበላ አካባቢ ያለውን እንትን ነው። ላሊበላ ምናልባት እንደ መንግስትም ወይም እንደ ሀገርም አልተጠቀምንበትም እንጂ ዲፕሎማሲ ስራ ወይ ደግሞ የሰዎችን ኢንተርናሽናል የማግባባት ስራ በጣም ከፍተኛ የሆነ አቅም ያላቸው ሰዎች ያሉበት ነው። በቋንቋም በክህሎትም በእውቀትም ደረጃ እና ብዙ ኢንቨስትመንትንም መሳብ የቻሉ ናቸው። አንዳንዶቹ አብረው እዛው ከነሱ ጋር ኢንቨስት አድርገው ሎጆች እንዲሰሩ አድርጓል። አንዳንዶቹ ደግሞ ድጋፍን በማግኘት እዛ ቦታ ላይ የተለያዩ መገልገያዎችን እንዲያደርጉ እንዲሰሩ አስችሏቸዋል ማለት ነው። እና የፈጠረው የስራ እድል ከነሱም አልፎ ለሌላም ሰዎች የፎሬን ዳይሬክት ኢንቨስትመንት እንዲመጣ ብዙ ሚናውን ተጫውቷል ማለት ነው።
እንግዲህ ይሄ ስራ ከሀገር ጎብኚዎች ጋር በተለያዩ አካባቢዎች መዟዟርን፣ መገናኘትን፣ ከነሱ ጋር የሐሳብ ልውውጥ ማድረግን የሚጠይቅ አድካሚ ስራ ነው። ብዙ ጊዜ የሀገር አስጎብኚዎች የሚገጥሟቸው ተግዳሮቶች ምንድናቸው ብለህ ታስባለህ? አንተም በሙያው ውስጥ ለበርካታ አመት እንደኖረ ሰው
የተለያዩ እንትኖች ይገጥመዋል። አንዳንዱ የህይወት ዋጋም የሚያስከፍሉ ሁኔታዎች እስከምንጣት ደርሳሉ። አንዳንዱ ተፈጥሯዊ ነገሮች ይደርሳሉ። ለምሳሌ በቮልካኖ አካባቢ ያልታ ሌላ ስትሄድ ወይ ቱብድ ካልሆንክ የዚህ ስሞኩ በተለይ ሰልፈሩ አለ እዛ ኤርታሌ አካባቢ ላይ ብዙዎቹ የውጭ ሰዎች ወይ ቱብድ ሆነው ይመጡና አንተ አንዳንድ ጊዜ ትንሽ የማስኬት የምትለጠፈውንም አድርገህ መቋቋም ሊያቅት ይችላል። እነዚህ እንግዲህ እዛው አካባቢ ነባራ ያሉ የተፈጥሮ ናቸው። ሰው ሰራሽ ደግሞ አንዳንድ ቦታዎች ላይ ዝርጋዎችን ሊገጥም ይችላል። መኪናዎችን አስቁሞ የመዝረፍ ነገሮችን የመሳሰሉ ነገሮች እና ደግሞ አንዳንድ ቦታዎች ላይ ማህበራዊ ነገሮችም የሚገጥሙ ለምሳሌ እኔ አንድ ወቅት ላይ በዓለም ደረጃ ትልቅ የሚባል ፎርመር ጎግል ቫይስ እና ኮሮና መጋቢት ላይ ሲሆን እሱ ከኮሮና በፊት ነው ወደ ኢትዮጵያ የመጣ የነበረው እና ኢትዮጵያ ላይ ከመጣት በፊት ኮሮና እንትን ሲል እኛ አጋጣሚ ደቡብ ኦሞ ነው የነበር ነው ደቡብ ማለት ይሄ ማነው ሀመር ሙርሲ ምናምን ማህበረሰብ ያሉበት እና ዜናው ወዲያው ሲሰራጭ እኛ አጋጣሚ እዛ እየገባን ነበር ለመጎብኘት። ከዛ በሽታ መጣ። እናንተ ነው በሽታ የምታመጡ ብሎ ማህበረሰብ ትንሽ ኔጌቲቭ ሪአክት የማድረጉ ነገር ነበር እና ከዛም ባሻገር ደግሞ አንዳንድ ደግሞ እንግዶች አሉ በባህሪያቸው ትንሽ ጥሩ ያልሆነ የራሳቸው ፍላጎት ያላቸው ያን ፍላጎት ለማሳካት ለምሳሌ ከኛ ሀገር ባህል ጋር የማይሄዱ ነገሮችን እንትን እንደማድረግ አንዳንዶቹ ደግሞ ፖለቲካሊም ሊሆን ይችላል ሌሎችም የራሳቸው ኢንተረስት ያላቸው ፈልጉ ነገሮች ይኖራሉ እና በርካታ አይነት ፈተናዎች ያጋጥመዋል። ያው እንግዲህ ቱሪስት ጋይድ ስትሆን ሀገር ነው ተሸክመ የምትሄደው እና ምንም አይነት አመለካከት ቢኖርህ ሀገርን አስቀድመ ስለምትሰራ እነዛን በተቻለ መጠን መልኩ አንድን በማድረግ እንግዳዎችን በማይረብሽ መልኩ ይዘው የምትንቀሳቀሰው ነው እንደሆነ ማለት ነው።
ከመለየታችን በፊት የሀገር አስጎብኚ ባለሙያዎችን አቅም ለማሳደግም ሊሆን ይችላል በአጠቃላይ በዘርፉ ውስጥ የሚታዩ ችግሮችን ለመቅረፍ የተሻለ የሥራ ባህል ለመፍጠር ምን መደረግ አለበት ብለህ ትመክራለህ?
እኛ እንግዲህ ይሄንን በተለይ አንድ ቱሪስት አስጎብኚ ሊያስፈልገዋል ከሚባለው ማዕከል አንዱ ቲኤስኤም እንለው አለ ኖሌጅ ስኪል እና አቲቲዩድ እና እነዚህ ነገሮች ላይ እኛ በአቅማችን እየሰራን ያለነው። ግን አንዳንድ ጊዜ ሎካል እንትን ስትሆን የሚኖሩ የአቅም ውስንነቶች ይችላሉ። አንዳንድ አቅም ውስንነቶች ከፋይናንስ ሊሆን ይችላል። አንዳንድ አቅም ውስንነቶች ከእውቀትም ሊሆን ይችላል። አንዳንድ ደግሞ ከማቴሪያልም ሊሆን ይችላል። እነዚህን ነገሮች ግን ለመፍታት ከመንግስትና ሌሎች ባለድርሻ አካሎች ተቀራርቦ የመስራቱን ነገር ማዳበር አለ። እኛ በተደጋጋሚ ጊዜ ለቱሪዝም ሚኒስቴር ተቀራርበን እንወያይ እንስራ የሚል ነገር እያቀረብን ነው። ቱሪዝም ሚኒስቴር ያው እንግዲህ አዲስ እንደመሆኑ በሚኒስቴር ደረጃ በመቋቋሙ ያን ነገር ገፍቶ የሄደበት አይደለም። ግን የመጀመሪያውና ትልቁ ነገር ቱሪዝሙን አሁን በኢትዮጵያን ቱሪዝም ከተዘጋበት ሲመለስ ብዙ አይነት ፈተናዎችን ይዞብን ሊመጣል ይችላል። ለምሳሌ አሁን እኛ አብዛኛው ሙያተኞቻችን ሙያውን እየተዉ ወደ ሌላ መስመር የገቡበት አለ፣ ከሀገር የሚወጡ የመሳሰሉ ነገር አለና ቱሪዝሙ እንደ አዲስ ሲከፈት ከፍተኛ ፍሰት በሚመጣ ጊዜ በቂ አስጎብኚ ባለሙያዎችም ላይኖሩ ይችላሉ። ሌሎች ነገሮች ሊከሰት ይችላሉ። መዳረሻዎች እንደነበሩት ላይሆኑ ይችላሉ። አገልግሎቶች እንደ እነዚህን ሁሉ ግን ሶልቭ ልናደርግ የምንችለው ተቀራርቦ የመንግስት ተቋማት፣ ፕራይቬት ሴክተሩ፣ ኢንዲቪጁዋሎች፣ ፕሮፌሽናሉ ተቀራርቦ መወያየት መቻል አለብን። ቱሪዝሙን እንደ ከዚህ በፊት እንደነበረው ለመስራት እንዲያስችል አሁን ላይ ያለው ሁኔታ ለመናገር ያው እንግዲህ ሙዚቃ ስታዳምጥ አንዳንዴ ፖዝ የምታደርገው ነገር አለ አይደለም? ላውድ የነበረውን ነገር ፖዝ አድርገው ልክ ፖዙ ስታደርገው በአንዴ ላውድ ይሆናል። በሴሚስትሩ ከኮሮና የነበረው ከፍተኛ ፍሰት የነበረበት ነው። ልክ ኮሮና እና ጦርነቱ ደግሞ ወደ ኮምፕሊት ሻት በሚባል ደረጃ ይዞታል። አሁን ደግሞ ሲላቀቅ ደግሞ ከፍተኛ ቁጥር ያለው ሲመጣ ያ ነገር ችግር እንዳያመጣ ቆም ብለን ማውራት አለብን፣ መነጋገር፣ ምን አይነት ክፍተት አለብን፣ ምን አይነት ችግር አለበት፣ እንዴት ወደፊት መሄድ አለበት የሚለውን ነገር ማድረግ አለብን።
አሸናፊ ካሳ የኢትዮጵያ ቱሪስት አስጎብኚዎች ባለሙያዎች ማህበር ፕሬዚደንት፣ ለነበረን ቆይታ በእጅጉ አመሰግናለሁ። በአድማጮችና በተመልካቾች ስም መልካም ምሽት ይሁንልህ።
አሜን። አመሰግናለሁ። እኔም
ዛሬ ቅዳሜ ምሽት ያዝንላችሁ ቅንብሮች ተጠናቀዋል። ለመሰናበቻ ግን አንድ ሙዚቃ ልጋብዛችሁ። የሚካኤል በላይነህን ስወድሽ ስወድሽ የሚለውን መርጬላችኋለሁ። ክብራትና ክብራን አድማጮቻችን ለዛሬ ቀዳሚ ምሽት ያሰናዳናቸው ቅንብሮች በዚሁ ተጠናቀዋል። ነገ እሁድ ደግሞ በመስተዋት ፕሮግራም የተለያዩ ዝግጅቶችን ይዘን እንጠብቃችኋለን። አብራችሁን ስላመሻችሁ እጅጉን እናመሰግናለን። ከፕሮዲሰሩ ከንጉሶ ታምሬ ጋር በመስተንግዶ አብሬያችሁ ያመሸሁት ቆንጂት ታዬ ነኝ። ሰላም፣ በደህና እደሩ።